ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የኔ መንገድ ችሎት ይባላል።
የሰማችሁት የህግና የህግ ባለሙያውን ሰለሞን ጓንጉሎን ነው። ጋዜጠኛም ነው። ወጣቶችን ጨምሮ በኢትዮጵያውያን ዘንድ የማህበረሰብ ንቃትን ለመፍጠር ያለመ የኔ መንገድ የተሰኘ የራዲዮ መርሃ ግብር አዘጋጅና አቅራቢም ነው። ስለ መርሃ ግብሩና ተያያዥ ጉዳዮች አመሻሹን እንጫወታለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ለዛሬ ወደ ያዝንላችሁ የመጀመሪያ መሰናዱ እንሻገር። የኔ መንገድ በአሜሪካ ዓለም አቀፍ ልማት ተራድኦ ዩኤስኤድ የሚደገፍ ኢትዮጵያውያን ስለመብትና ግዴታቸው እንዲያውቁ ለማስቻል ያለመ የራዲዮ መርሃ ግብር ነው። በድጋሚ ተዋቅሮ ከተጀመረ 2 ዓመታትን ያሳለፈው መሰናዶ በተለይ ወጣቶች ላይ የሚያተኩሩ ህግ ተኮር ውይይቶችና ትምህርቶችን አስደምጧል። በተለይ የኔ መንገድ ችሎት በተሰኘ ዝግጅቱ በእውነተኛ ክስተቶች ላይ ወጣቶች የህሊና ፍርዳቸውን እንዲሰጡ ሲያደርግ ሰንብቷል። መሰናዶ 100ኛ ክፍሉን ባከበረበት ማግስት የመሰል መርሃ ግብሮችን ጠቀሜታ በተመለከተ ለመወያየት የዝግጅቱን የእስካሁን መንገድም ለመቃኘት ጭምር የመሰናዶውን ዋና አዘጋጅና አቅራቢ ጋዜጠኛውና የህግ ባለሙያውን ሰለሞን ጓንጉልን በስልክ መስመር አግኝተነዋል። ሰለሞን፣ 100ኛ ክፍሉ እንደምን እንደተሰላ ቀድሞ ያስረዳናል።
100 የሚለውን ነገር መቁጠር ጀመር ነው። ኢትዮጵያ ውስጥ ለውጥ የሚባለው ነገር መጥቶ አንዱ የሚሰራበት የህግ ሪፎርም ሌጋል ሪፎርም የሚለው ነበርና በዛ ረገድ ላይ ለመስራት የተቋቋመ ዩኤስኤድ ፍትህ ጀስቲስ አክቲቪቲ ኢን ኢትዮጵያ የሚባል አንድ ግብረሰናይ ድርጅት አለ። እነሱ አንደኛው የሚሰሩት ስራ ይሄ ነው። የሌጋል አዌርነስ ወይም የህግ ግንዛቤን ማሳደግ የሚል ነበርና ከነርሱ ጋር አብረን መስራት ጀመርን ነው እንግዲህ 100 ፕሮግራሞችን መስራት የቻለውና በእነዚህ 2 ዓመታት እየተመካከርን ከነሱም ጋር ከሰብአዊ መብት ጋር በተገናኙ ጉዳዮችን በተለይ ደግሞ አሁን ከህግ ማሻሻያዎች ጋር የተገናኙ ጉዳዮችን ከጠቅላላም ከተሰራቱ ጋር ማሻሻያ ጋር የተሰሩ ጉዳዮችን ከዚህ ውጪ ያለፍ ብለን በእነዚህ ብቻ ሳንወሰን ከምናያቸው ከምንሰማቸው ጉዳዮች ጋር እያገናኘን የህግ ጉዳዮችን ስንሰራ ቆይተናል። በዚህ ጊዜ ውስጥ በተለይ የወጡ ህግጋትን በተለይ ሁኔታ ስናስተዋውቅ የተሻሻሉም አዲስ የወጡ ህግጋትንም ስናስተዋውቅ ቆይተናል። ተቋማት አካባቢ ተሰሩ የተባሉ ስራዎችን ስናነሳ ቆይተናል። በዛው ልክ ደግሞ ክፍተቶች ሲኖሩ ክፍተቶችን ስናነሳ ቆይተናል። መታረም ይገባቸዋል የምንላቸውን ነጥቦች ሁሉ ደፈር ባለመልኩ በእነዚህ 100 ፕሮግራሞች አድማጮችንም ባሳተፈ መልኩ ስንሰራ ቆይተናል እና ይሄ 100 የሚለው ነገር ከዩኤስኤድ ፍትህ ጋር መስራት ከጀመርን ጀምሮ የተቆጠረ መሆኑን በዚህ አጋጣሚ ለመግለጽ ፈልጌ ነው።
ኢትዮጵያ እንግዲህ የወጣቶች ሀገር እንደሆነች ትታወቃለች። እነዚህ ወጣቶች በእናንተ ፕሮግራም ውስጥ ተሳታፊ እንዲሆኑ እነሱን የሚመለከቱ ጉዳዮች እንዲንሸራሸሩ ምን ያክል ሄዳችኋል? በእናንተ መሰናዶ ውስጥ የነበራቸው ተሳትፎ ውስጥ ምን ይመስል ነበረ?
አንድ የህግ ጉዳይ የሚቀርብበት መንገድ በተቻለ መጠን ሳቢ መሆን መቻል አለበት። ህግ በኬዝ ካልተዋዛ በድርጊቶች ከኑሮ ጋር ካልተያያዘ ብዙም አይመስጥም። ኩንደረኮን ብቻ ማውራት እንደዚሁም ትርጉም አይኖረውም እና በተቻለ መጠን እኔም እንደ ፕሮግራም አዘጋጅነት ስሰራም በስራ አጋጣሚ የሚያጋጥሙኝን ኬዞች ሳይቀር እልባት ያገኙትን ጉዳዮች ሳይቀር የማነሳሳት እና እያዋዙ የማቅረብ መንገድ ነው የምንከተለው። በእነዚህ ፕሮግራም ውስጥ ስንሰራ ወጣቶችን በተለይ አተኩረው የሰራናቸው ፕሮግራሞች አሉ። በተለይ አተኩረን የሰራናቸው ፕሮግራሞች አሉ። ከጾታ ጥቃት ጋር በተገናኘ ያለ እድሜ ጋብቻ ጋር በተገናኘ በተለይ ኮቪድ ወደ ኢትዮጵያ በገባ ጊዜ አንድ ትልቅ ፈተና የነበረው የትምህርት ቤቶች መዘጋት ነው። ትምህርት ቤቶች መዘጋትን ተከትሎ ደግሞ ያለ እድሜ ጋብቻ የናረበት አጋጣሚ ተስተውሎ ቁጥሮች ሁሉ ከፍ ያሉ ቁጥሮች ሲጠቀሱ ነበርና እዛ ኩረን ፕሮግራሞችን ስንሰራ ቆይተናል። ከዛም ባለፈ ጦርነት ባጋጠመ ጊዜ ወይም ደግሞ ለምሳሌ ተሻሻለ ህግ አለ ከጦር መሳሪያ አያያዝና ቁጥጥራዎች ጋር ሚያ አንድ ሰሞን እንደ ፋሽን ይሄን ግጭት ከመከሰቱ በፊት ህጻናትን ጦር መሳሪያ እያስያዙ ፎቶ የመነሳት ወጣቶችን በዚህ መልኩ የማነሳሳት ነገሮች ነበሩና ህጉ ምን ይላል፣ በዚህ ሪያ ላይ እንዲህ ያሉ ተግባሮች እንዴት ነው የሚታዩት የሚሉትንም ለማየት ሞክረናል። ከወጣቶች ጋር በተገናኘ ለይተን ለብቻ የሰራናቸው አሁን ከተቀስቁልና ሌሎችን በርከት ያሉ ፕሮግራሞች አሉ። ከዛ በተገናኘ ግን ፕሮግራማችንን በተቻለ መጠን ለሁሉም እንዲሆን በሚል ስሜትና ሐሳብ ስለምንሰራ ጥያቄዎችን የግ ጥያቄዎችን አሁን ፕሮግራማችን ላይ 3 ፓርቶች አሉ። የመጀመሪያው ፓርት አልሰማንም እንዳትሉ የሚለው የፓርት ነው። በዚህ ፓርት ላይ አዲስ የወጡ ህግጋትን እንጠቅስና ይሄው ህጉ እንደዚህ ይላል ይሄ ህግ እዚህ ቦታ ላይ ተደንግጓል አልሰማንም እንዳትሉ ያው ግን አለማወቅ ከተጠያቂነት አያድንም በሚለው ስሜት ስለሆነ እሱን እንትን እንላለን። ሰፋ ያለ ጊዜ በሚወስደው በዋናው አጀንዳችን ደግሞ የተለያዩ አሁን ወጣቶች ጋር በተገናኘ ያነሳውትና ሌሎች ጉዳዮችንም ለማንሳት እንሞክራለን። ከዛ ውጪ ብዙ ወጣቶችም የሚሳተፉበት ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የኔ መንገድ ችሎት ይባላል። የኔ መንገድ ችሎት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው ባወቀው በገባው ልክ ሚዛናዊ ወይም ልክ ነው ብሎ የሚያስበውን ነገር ፍርድ እንዲሰጥ ኢንከረጅ ወይም እናታለን። ኬዙን እናቀርባለን። ከዛ በኋላ እርሶ ዳኛ ሆነው ጉዳዩ ቢቀርብሎ ምን ይወስናሉ የሚለውን ጥያቄ እናቀርባለን። አድማጮች ይሳተፋሉ። በሚገርም መጠን በእነዚህ 100 ፕሮግራሞች እንኳን በዳታኛ መዝግበን ያዝናቸው ከ6000 በላይ ተሳታፊዎች አሉ። የተሳተፉ በቀጥታ ማለት ነው። ሰው መጨረሻ ፕሮግራሙ ላይ ምን ላለን በእነዚህ ውስጥም ወጣቶች ተሳታፊዎች ናቸው። ይሄንንም ያወቅንበት አንደኛው መንገድ ምንድነው 100ኛ ፕሮግራማችንን ስናከብር ራንደምሊ በተደጋጋሚ የሚደውሉልን ወይም የሚሳተፉ ሰዎች ጋር ስልክ ለመደወልና አስተያየቶቻቸውን ለመቀበል ነበር። ከዛ በፊት በአካል ወይም በድምጽ ማናቃቸው ጋር ማለት ነው። ሶስት ጠይቃቸው የ7ኛ ክፍል ተማሪ የ12ኛ ክፍል ተማሪ የሆኑ ሰዎች ብዙ ወጣቶች ተሳታፊ እንደሆኑ ተክሰውልናልና በተለይ እነሱን የሚያተኩር ፕሮግራም በመስራት በጥቅሉም ደግሞ ለሁሉም ተሳታፊ የሚሆኑበትን ኬዝ በማረብ ወጣቶች እንዲሳተፉ ጥረት እናደርጋለን ማለት ነው። በዚህ መልኩ ነው እናሳትፈው።
ላለፉት 2 አመታት በተለይ ኢትዮጵያ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ስትናጥ የነበረችበት አመታት ነበሩ። በእነዚህ ወቅቶችስ የናንተ ዝግጅት ክፍላችሁ የገጠሟችሁ ፈተናዎች ምን ነበሩ? በምን ሁኔታ ፈታችኋቸው?
ቀላል ፈተና አይደለም እውነት ለመናገር። አሁንም ድረስ እንደ ባለሙያም ራሴን በግሌም የሚሰማኝ ከበድ ያለ ፈተና እንዳለ ነውና እነዚህን ፈተናዎች ለመወጣት በተቻለን መጠን አስቀድመን መሰራቸውን ፕሮግራሞች ፕላን ለማድረግ እንሞክራለን። በተቻለ መጠን የምንቀርበው ነገር የተገረጠ ኔጌቲቭ የሆነ መልእክት ማያስተላልፍ እንዲሆን ለመጣር እንሞክራለን። ይህ እንግዲህ ራሱ አንድ ፈተና ነው። ሴንሰርሺፕ ማለት ነው። ራስን እንዲህ ያለ ነገር ባወራ ምን አይነት መልእክት ይመጣል፣ ማን ምን ይሰማዋል፣ መንግስት፣ ሌላው ሰው የሚለውን ነገር ማሰብ ራሱ ቀላል ፈተና አልነበረምና ግን በተቻለ መጠን ደሞ የሚያጋጥሙ ሁኔታዎችን አይተን እንዳላየም ማለፍ ከባድ ነው። እድሉ እንዳለው ሰው ሬዲዮ ላይ ማውራት አጋጣሚው እንደተፈጠረለት ሰው ይሄንንም ደሞ በዝምታ ማለፍ ከባድ ይሆናልና በተቻለን መጠን ህዝቡ ላይ ትኩረት ለማድረግ ሞክረናል። ለምሳሌ ግጭቶች ባጋጠሙ ጊዜ፣ መደፈሮች ባጋጠሙ ጊዜ ተሰራጩ የነበሩን ፕሮግራሞች በተቻለ መጠን እሻጋጠሙ እንዲህ ያሉ ነገሮች ወንጀሎች ናቸው፣ ፈጻሚዎቹ ለህግ መቅረብ አለባቸው። አንድ ሁለተኛ የተፈጸመባቸው ሰዎች ህይወት እንዴት ነው መከተል የሚገባው? አንዲት ሴት ተደፈረች፣ ከዛ በኋላ እርግዝና መጥቶ ሊሆን ይችላል። ትውለደው ወይስ አትውለደው? ባትወልደውስ ምንድነው ኢምፓክቱ? ሰውስ እንዴት ነው አክሴፕት የሚያደርጋት? አካባቢው ተጽዕኖ ራሱ ከባድ ስለሆነ ማለት ነው።
አድማጮቻችን እንዲሁም ተመልካቾቻችን ከጋዜጠኛውና የህግ ባለሙያው ሰለሞን ጓንጉል ጋር ያደረግነው ቆይታ ረዘም ያለ ክፍል በዌብሳይታችን ላይ ስለሚገኝ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። ወደ ቀጣዩ ዝግጅት ከማለፋችን በፊት የፕሮግራም ማስታወቂያ አለን። ነገ በዩናይትድ ስቴትስ ምርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያውያንን ሐሳብ የምናዳምጥበት ልዩ የቀጥታ የስልክ ውይይት ይኖረናል። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሐሳባችሁን ማካፈል የምትሹ ወይንም ጥያቄም ያላችሁ አድማጮች በፌስቡክ የውስጥ መስመራችን በኩል ስልካችሁን ተውልን መልሰን እናገኛለን። ወደ ቀጣዩ መሰናዶ ስንሻገር የፍሉት ወይንም የዘመናዊ ዋሽንት ሙዚቃ መሳሪያ ተጫዋቹ ዮጂን ማጋሊፍ በጦርነት ውስጥ ያለችውን ዩክሬን ለመደገፍ የሙዚቃ ትርኢት አሰናድቷል። ማክሲም ማስኮሎቭ ያዘጋጀውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች።
የሙዚቃ አቀናባሪው ዩጂን ማጋሊፍ የቤላሩስ ዜጋ ሲሆን እንደ አውሮፓውያን አቆጣጠር ከ1990 ዓ.ም ጀምሮ በዩናይትድ ስቴትስ ነው የኖረው። ሩሲያ ዩክሬንን በየካቲት 24 ስትወር ሙዚቀኛው ዩጂን ድብርት ውስጥ መግባቱንና ሙዚቃ መጻፍ ቸግሮት እንደነበር ይናገራል። ነገር ግን የዩክሬን ዘር ያለው ጀርመናዊ ሙዚቀኛ ጓደኛው ደውሎ በሚሰራው ስራ ላይ ድጋፍ ጠየቀው። ዩጂን በዩክሬን ባህላዊ ሙዚቃ ላይ መሰረታቸውን ያደረጉ የፍሉትና የዋሽንት ሙዚቃዎችን መጻፍ ትፈልጋለሁ አለኝ ሲል ዩጂን ይናገራል። ዩጂን ለተከበበችው ከተማ የተቀናበረ ነው ሲል ያዘጋጀው ሙዚቃ ባለም አቀፍ የሙዚቃ መድረክ ላይ እንዲቀርብ አደረገ። ከ23 ሀገራት የተውጣጡ 32 የፍሉት ዋሽንት ሙዚቃ ተጫዋቾች በዚህ ስራ ላይ ጥምረት ፈጥረዋል። የአራት ደቂቃ እርዝመት ባለው በዚህ ሙዚቃ ላይ ታዲያ ሚሲያ ካማሲችና አሊያም እንዴት ያለ የጨረቃ ምሽት ነው የተሰኘው የዩክሬን ሙዚቃና ከታዋቂው የገና ሙዚቃዎች መካከል አንዱ የሆነው ሻድሪክ ተጣምረው የተሰራ ነው። የሙዚቃው ቀረጻ በድረ ጸለይን የተከናወነው ዩጂን እንዲህ ይላል።
ቻይ ፍትናስ ፍሊቲስቱ ሲብሪው
we thought we would have maybe 15 flutists about 5 for each of the 3 parts but the word around this
15 ሙዚቀኞች ይኖራሉ ብለን ነበር ያሰብነው። ነገር ግን ብዙ ሰዎች ስለዚህ ነገር ሰሙ። ስለዚህ ካሰብነው በላይ በጎ ፍቃደኞችን አገኘን። እነዚህ ሁሉ ታዋቂ የፍሉት ተጫዋቾች መምህራን፣ ተማሪዎችና ፕሮፌሰሮች ሲሆኑ ኔዘርላንድ፣ እስራኤል፣ ዩክሬን፣ ቤላሩስ፣ ፖላንድ፣ ፈረንሳይና አሜሪካን ምረው ከ23 ሀገራት የተውጣጡ ናቸው።
ካሪሳ ጃኔሊ አንደኛዋ ተሳታፊ ናት። የምዕራብ ቨርጂኒያ ዩኒቨርሲቲ ተማሪ የሆነችው ካሪሳ ከዚህ ቀደም ሩሲያ ፊልሃርሞኒክ አዳራሽ የፍሉት ስራዋን አቅርባ ታውቃለች። ካሪሳ እንትላለች።
What I've learned is that is all of the musicians that are taking part believe in the same thing and that is the whole reason for the project
kazi tugjit yawokut neger binor hullu muzikenya ba and neger mamenun no yizi merha gibr alamam fikrna salamun masterajet no neber yalechu karisa bizi Eugene Magali feflut muzikale ሊስ መንደርና ሌሎችም ከለንደን ሮያል ኮሌጅ የመጡ ሙዚቀኛ ተጫዋቾችን ጨምሮ ብዙዎች ተሳትፈውበታል። ዩጂን ስለመርሃ ግብሩ አላማ እንዲህ ይገልጻል።
We call this project Flutist of the World Against War and Aggression. We wish the peoples of Russia and Ukraine to stop the war and start negotiating to live in peace.
እንን የፍሉት ፕሮጀክት ግጭትና ጸብን የሚታገለው ባለዋሽንት ስንል ነው የሰየነው። የሩሲያና ዩክሬንን ጦርነት ቆሞ ድርድር እንዲኖር እንመኛለን። ደግሞ በሰላም መኖርንም እንሻለን።
እደንን እናመሰግናለን። አድማጮች ተመልካቾች በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ካሜራ ድምጽ ራዲዮ ነው እንደናንተ እየቀረበ ያለው። ቀደም ብለን እንዳስተዋውቅናችሁ በነገው ዕለት ትምርታቸውን እየተከታተሉ በዩናይትድ ስቴትስ ውስጥ እየተከታተሉ ካሉ ኢትዮጵያን ጋራ ነው ያያለን። በዚህ ውይይት ላይ መሳተፍ የምትፈልጉ ሐሳባችሁን ጥያቄያችሁን ማቅረብ የምትፈልጉ ካላችሁ በመልቀጣል በመናስተማችሁ ማስተዋወቂያ ውስጥ ያሉ አድራሻዎቻችንን ተጠቀሙ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ ወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶ ተከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ይቀጥላል። በመቀጠል የቴክኖሎጂ አፍታን አዳምጠን ተመልክተን መለሳለን። በዩናይትድ ስቴትስ ድሮኖች በየሰው ደጃፉ ምግብና መድኃኒቶችን የማድረስ ተግባር ማከናወን ጀምሮ ስለ አዲሱ የቴክኖሎጂ ሙከራ ጁሊ ታቦ ያዘጋጀችውን ዘገባ እንደሚከተለው እናሰማለን። እነዚህ ጥቃቅን በራሪ አካላት ወይንም ድሮኖች በስለላ ስራ ላይ ወይንም ባንዳችን እንቅስቃሴ ውስጥ አይደሉም። መድኃኒቶችን በፍጥነትና በደህና ሁኔታ በየሰዎች ቤት እየደረሱ እንጂ። የዘርፉ ታዛቢዎች እንደሚሉት በድሮኖቹ ምግብ፣ መጠጥና ሌሎች አስፈላጊ ነገሮችን የማድረሱ አሰራር
ከትንሽ ጊዜ በኋላ በዩናይትድ ስቴትስ የተለመደ ይሆናል። በርካታ ድርጅቶች የበረራ ደህንነትን ከሚያስጠብቀው የፌደራል አቪዬሽን አስተዳደር እውቅና እያገኙ ነው። ኤሚ ዌብ ፊውቸር ቱዴይ ኢንስቲትዩት የተሰኘ አስተዳደር አማካሪ ተቋም ኃላፊ ናቸው።
ለወደፊቱ በአየር ላይ የሚበሩ ተጨማሪ ማሽኖችን እናያለን።
በተለይ በዩናይትድ ስቴትስ የመኖሪያ መንደሮች እቃዎችን በሰው ቤት ደጃፍ ማድረስ ተፈላጊነቱ እየጨመረ መጥቷል። ከመስፋፋቱ ጋር ተያይዘው በእጅጉ የሚጠቀሙት ግን ከከተሞች ርቀው በሚገኙ ቦታዎች የሚኖሩ ሰዎችም ጭምር ናቸው። ኤኒዌይ በድጋሚ
ወደፊት ያላችሁበትን ቦታ የሚያውቁ የህክምና ቁሳቁሶችን ለእናንተ የሚያደርሱና ከእናንተ የሚወስዱ ድሮን መሳይ ማሽኖች ሊያስፈልጓችሁ ይችላሉ።
ፍላይሬክስ ምግብ ከምግብ ቤቶች ወደ ሰዎች ቤት የሚያደርሱ የኤሌክትሪክ ድሮኖችን የሚያመርት የእስራኤል ድርጅት ነው። የአርቢባስ የፍላይሬክስ ድርጅት ኃላፊ ናቸው።
እንደ ደንበኛ ማድረግ የሚገባችሁ መተግበሪያውን መጫን ነው። ከዚያ ደግሞ መመገብ የምትፈልጉትን መምረጥ፣ አድራሻችሁን እና የመክፈያ ካርዳችሁን ቁጥር መሙላት። ከዚያ በኋላ የቀረውን ስራ እኛን ጨርሰዋለን።
ባሽ በድሮኖች እቃ ማድረስ ከጭነት መኪናዎች ይልቅ ደህንነቱ የተጠበቀ እንደሆነና ከሰው ጉልበት ጋር ሲነጻጸር ደግሞ ወጪ ቆጣቢ መሆኑን ያነሳሉ። ፍላይሬክስ ከመመስረቱ በፊት ባሽ በግል ሮቦቶችን ወደ ጨረቃ የሚልክ ተቋም መስራች ነበረ።
ወደ ጨረቃ 200 ሺህ ማይል ያህል ከመብረር ይልቅ ከምድር በ200 ጫማ ከፍታ ወደ ሰዎች ጓሮ እንበራለን። እንደ ነገሩም ቢሆን ተመሳሳይ ነው።
በዩናይትድ ስቴትስ ፍላይሬክስ በሰሜን ካሮላይና በሚገኙ 3 ስፍራዎች እየተንቀሳቀሰ ይገኛል።
That's a population of roughly 10,000.
እነዚህ 3 ስፍራዎች ያለው ህዝብ ቁጥር ወደ 10,000 ቤተሰብ የሚገመት ነው። ከፌደራል የበረራ ደህንነት ባለስልጣን ፍቃድ ስናገኝና አገልግሎታችንን ስናሰፋ የማንደርስበት ደረጃ የለም።
ጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። ከአሜሪካ ድምጽ ወደ እናንተ እየቀረበ ያለ ልዩ የወጣቶች መድረክ ነው። ወደ ቀጣዩ መሰናዶ ስናመራ መላኩ በላይ ኢትዮጵያ የባህል ሙዚቃ ተወዛዋዥ ነው፣ አሰልጣኝና የባህል አምባሳደር ነው። ከጎዳና ህይወት በመነሳት ከታዳሚዎች በሚያገኘው የሽልማት ገንዘብ ህይወቱን እየመራ ትምህርቱን የተማረና ህይወቱን የቀየረ ነው። ለመጀመሪያ ጊዜ ስራ የጀመረበትን የፈንደቃ ባህል ምሽትን ከ7 ዓመታት በፊት ገዝቶ ወደ በዓል ማዕከልነትን ማሻገር የቻለ ወጣት ነው። በቅርቡ መላኩ የቴድ 2020 ፌሎ በመሆን ተመርጧል። ይህ የቴድ ፌሎ ውድድርም በሺዎች የሚቆጠሩ በተለያዩ ሙያዎች ላይ ያሉ ተጽዕኖ መፍጠር የቻሉ ሰዎች የሚረዱ ባለሙያዎች በዓለም ዙሪያ የሚወዳደሩበትና ንግግርም የሚያደርጉበት ነው። ዘንድሮም 20 ሰዎች ይህን እድል ተቀዳጅተዋል። መላኩ ከዚህ ቀደም በፈንደቃ የባህል ማዕከል ለሚሰራቸው ስራዎች የኔዘርላንድስ የዘውድ ሽልማት የሆነውን የፕሪንስ ክላውንስ 2020 ሎሬት ሽልማት ተሸላሚ ሆኗል። በዛን ወቅት ኤደን ገረመው ከመላኩ ጋር ቆይታ አድርጋ ነበረ። በድጋሚ ያንን ቆይታ እናስተማችሁ።
የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አበቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋሽ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እያለ ትምህርቱን መቀጠል ችሏል። በጭፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስለነበር በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪው ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤቱ ነው የሚሰራው። ለእሱ ገቢ ማግኛው እንጂ ማዳንም የሚያስብም አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራት ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ግን የተከበረ ነው አይደለም። በቃ ወዛወዛ ቅጥም አለ። እሱ ነው ራሱ ዛፍ ምክ ይወዛወዛል ነው ይችላል የሚል ተቀጥላ ነገሮች አሉበት እና እሱ አገሬን በጣም ስለምወደው ስለ ሀገር ፍቅር ወይ ስለ ሀገር ያለኝ ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት መታወሪ ነው የሚመስለው ከማንም እንዳትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱ የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ እንዳል እንዳለለ ለምን የሚክራ ያለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤት እንዲመጣ ነው እንድትፈልጊ እዛ ላይ ፎከስ አታረጊ። ያ ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው ምረክላ የተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና ላይ እኔ ሌለበት መድረክ የለም ማለት ይቻላል። በወር አንዴ ይቀርብ ነበረ። እኔ ሪሜን አይቼዋለሁኝ። እኔ መተው ለማሳየት ነው ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ሁሉም ነገር ሀገል በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጻሕፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረግ ቃቸውን መላኩ ይገልጻል። ይሄ ደግሞ ጫፋሪዎች የሽልማት ገንዘብ ከመጠበቁችም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንንም ስላለኝ ውስጤን ቁጭት ስላለ ልክ ተጀመረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ። ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ ባጂ አንቺዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍኑ እንጂ እንዲያደርጉት ዳንሱንም በራሴን በኬሮግራፍ በማድረግ ኮምፖዝ እያደረግኩ ጥሩ ጥሩ ነገር በማድረግ ዘመድ መምጣት ጀመር። ከዛ ወዲያው ደግሞ ሲጋራ ማጨሳች ቆንጆ የዛሬ 11 ዓመት ምናምን። ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣው አፍናሪ ቤት በቃ ውስኪ ያወረደ የሚቀበርበት አብታሙን የሚታይበት የዚ አይነት ስሜት ያለብን ረተሰብ ያለው እና ማለት ጠጅና አረቂን አገር በቀል እውቀቶችን ኬሚካል ያለሆኑ ነገሮችን በመናቅ ማለት ነው የወረደ አቅም የሌለሽ እንደሚበጥ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፋዎቹ ጥሮታ ወጥተው ወይም ድንገር ምስራ ነው የሚሰሩት ተረስተዋል። በዘፈኖቻቸው አድገን ችግር ውስጥ ሆነው ወይ አብረው ማጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኮማማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዴ በማቅረብ እንደገና ሸክላዎች አስተባስ በገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢቭን አዲሱ ትውልድ ሸክላ ምን እንደሆነ አያውቀውም እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያ በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆኖ የራበውን ነገር የሚያገኝበት ቦታ በቃ ለመጀመሪያ ጊዜ እዚያ ጋር እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ዮሐንስ አፈወርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች ነው መላኩ በላይ። በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ህዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን እንግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አድማጮቻችን በነገው ዕለት በዩናይትድ ስቴትስ ትምህርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያውያንን ሐሳብ የምናዳምጥበት ልዩ የቀጥታ ስልክ ውይይት ይኖረናል። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሐሳባችሁን ማጋራት የምትፈልጉ ጥያቄም ያላችሁ አድማጮችና ተመልካቾች በፌስቡክ የውስጥ መስመራችሁ በኩል ስልካችሁን እንድትተውልን እንጋብዛለን። እንዲሁም ደግሞ ከዚህ በተጨማሪ አማራጭ እኛን ማግኛ አድራሻዎችም አሉ። በቀጣዩ ማስታወቂያ ላይ እሱን ታገኛላችሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽት 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። ዛሬ ከመለያየታችን በፊት ሙዚቃ ንጉሱ የሙዚቃ ግብዣ አሰናድቷል። የሙዚቃ ርዕስ ቢ ሃፒ ይሰኛል። ሳምንቱን እያገባደድን ነው። ለገጠሙን የተለያዩ ነገሮች እንዲሁም ደግሞ ለሚመጣው መልካም ነገር ሁሉ በደስታ እንቀበል የሚለው ማስተላለፍ የፈለገ ይመስላል። ሻክ በግቡና መሰግናለን። ከመስነባበታችን በፊት ለማስተዋወስ ያክል ነገ ዩናይትድ ስቴትስ ምርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያውያንን ሐሳብ የምናዳምጥበት ልዩ የቀጥታ ስልክ ውይይት ይኖረናል። እንድትሳተፉ እንጋብዛለን። በአሜሪካ ውስጥ መማር ስላለባችሁ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሐሳባችሁን የምታካፍሉ ማካፈል የምትሹ ጥያቄም ያላችሁ ቀደም ብለን ባስተዋወቅናችሁ አድራሻዎች በኩል እንዲሁም ደግሞ በፌስቡክ የውስጥ መስመር በኩል ብትልኩልን እናስተናግዳለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በድጋሚ ሀብታሙ ስዩም አስተናግዳችሁ ነበር። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ሲከውን አምሽቷል። መልካም ምሽት ይሁንላችሁ።